ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ነሐሴ 26 2015 ዓ.ም ስርጭታችን ጀመረ። በቅርቡ ወደ ሁለት ክልሎች የተከፋፈለው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል መንግሥት በሺዎች የሚቆጠሩ የቀድሞ ሠራተኞቹ አዲስ ድልድል ቅሬታ አስነስቷል።
ቅሬታውን ካቀረብን ኦልሞስት 15 ቀን ሆኖናል። ምንም ምላሽ አልሰጡንም። ሄደን በምንጠይቅ ሰዓት እንኳን ባለጉዳይ አናስተናግድም እያሉ ፊት እየነሱ ነው የሚመልሱን። ማንም የሚያናግረንም መልስ የሚሰጠንም አካል አላገኘንም።
የደለደሉበት አግባብ ምን አይነት አሰራር እንደተከተሉ ይሁን ልክ ወጪ ገበያ ላይ ዕቃ እንደሚሸጡ ሰዎች ሽንኩርት ድንች እንደሚመድቡ አይነት በመሰላቸው አይነት አመዳደብ የመደቡ ይመስለኛል።
ለአሜሪካ ድምፅ አስተያየታቸውን ከሰጡ ሰራተኞች መካከል የተወሰኑትን ነው ቀንጭበን ያሰማናችሁ። ዝርዝሩ ጉዳይ በምሽቱ ይደመጣል። በሌላ ጉዳይ ደግሞ ኢትዮጵያ ውስጥ ተግባራዊ የሆነው የነዳጅ ምርቶች ማሻሻያ ዋጋ የኑሮ ውድነትን ጫና ያባብሳል ሲሉ ነዋሪዎች ስጋታቸውን እያጋሩ ነው።
ታር ነው ሸጨ ሶስት ልጅ የሚያሳድግ እኛ ኑሮ እንጃ። እኔ የሚቀበለኝ ነገር ባገኝ እንኳ ልጆችን ሰጥቼ ብሰደድ ራሱ ነፍሴ ነው። ታክሲ ላይ እንኳን ስትሳፈር ራሱ ነዳጅ ጨምሯል ብለው በስበቡ በበለጠ ነው የሚጥሉ። መልስ እኮ አይሰጡንም ራሱ እነሱ። በእነሱም አይፈረድም፣ መንግስት ነው ማስተካከል ያለበት።
የዚህም ጉዳይ ዝርዝር በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችንም ይዘናል። እንደምን አምሽታችኋል አድማጮቻችን፣ እንዲሁም ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ አብሮን ይቆያል። ዋና አዘጋጃችን ጽዮን ግርማ ናት። አስቀድመን የዓለምን አጫጭር ዜናዎች እናሰማችኋለን። ደረጀ ደስታ ይቀጥላል።
ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በጋቦን ባለስልጣናት መኖሪያ ቤቶች ገንዘብ የታጨቀባቸው በርካታ ቦርሳዎች መገኘታቸው፣ በደቡብ አፍሪካ በቃጠሎ የሞቱትን ሰዎች ፍለጋ መቀጠሉ፣ ኡበር በኬንያ የኤሌክትሪክ ሞተር ብስክሌት አገልግሎት መስጠት ጀመረ የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። በተለያዩ የጋቦን ባለስልጣን መኖሪያ ቤቶች ውስጥ ጥሬ ገንዘብ የታጨቀባቸው በርካታ ቦርሳና የእጅ ሻንጣዎች መገኘታቸውን ጋቦን 24 የተሰኘው የመንግስት ቴሌቪዥን ትናንት ሐሙስ አሳይቷል። ይህ የተከሰተው ፕሬዚደንት አሊ ቦንጎን ከስልጣን ያስወገዱት ወታደራዊ መሪዎች ሙሰኞች ናቸው ያሏቸውን የቀድሞ ባለስልጣናት ለመወንጀል እየቀሰቀሱ ባሉበት ወቅት መሆኑ ተመልክቷል። ወታደራዊ መሪዎቹ ከአደገኛ እጾች ዝውውር ጀምሮ በተለያዩ ክሶች ተጠያቂ ያደረጓቸውን በርካታ የቦንጎ ካቢኔ አባላትን ከትናንት በስቲያ ረቡዕ አስረዋል። ከታሳሪዎቹ መካከል የቦንጎ ልጅ ኑረዲን ቦንጎ ቫለንቲን እና የቀድሞ ካቢኔ ዲሬክተር እንደሚገኙበት ተነግረዋል። ተጠቃሾቹ የተያዙት ከተያያዘው ገንዘብ ጋር በተገናኘ ስለመሆን አለመሆኑ ግልጽ አለመሆኑን ሮይተርስ ዘግቧል። በደቡብ አፍሪካ ጆሃንስበርግ 12 ህጻናትን ጨምሮ ቢያንስ 74 ሰዎችን መግደሉ በተነገረለት የትናንት ሐሙሱ ቃጠሎ አሳሽ ውሾች የሰዎችን አስክሬን እያፈላለጉ መሆኑ ተነገረ። 200 ሰዎች ይኖሩበት ነበር በተባለው ባለ አምስት ፎቁ ህገወጥ ህንጻ ላይ በደረሰ ቃጠሎ ከ50 በላይ ሰዎች መጎዳታቸውም ተዘግቧል። ባለስልጣናት ሰዎች ወደ ስዌቶ አስክሬን ማቆያ በመሄድ ቤተሰቦቻቸውን እንዲለዩ መጠየቃቸውም ተነግረዋል። አደጋው የደረሰበት ህንጻ ህገወጥነት አነጋጋሪ ሲሆን፣ ደቡብ አፍሪካ መኖሪያ ቤትን አስመልክቶ ያለችበትን ቀውስ ያሳያል ተብሏል። በመካከለኛው የከተማው ክፍሎች ያለውን የመኖሪያ ቤት ችግርን አስመልክቶ አንድ ነገር እንድንጀምር የማንቂያ ደወል ነው ሲሉ የደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ ተናግረዋል። ዝቅተኛ የህብረተሰብ ክፍል አባላት በሚኖሩበት ህንጻ በሌሊት ከተነሳው እሳት ለማምለጥ በአደጋ ጊዜ መውጫው በኩል ለመውጣት የሞከሩ ነዋሪዎች በሩ ባለመከፈቱ ህይወታቸውን እንዳጡ መዘገባችን ይታወሳል። የአደጋ ጊዜ ሰራተኞች በሩን በከፈቱበት ወቅት በርካታ አስክሬኖች በበሩ አቅራቢያ ተከማችተው ማግኘታቸውን ባለስልጣናት ተናግረዋል። በሩሲያ ምክትል የመከላከያ ሚኒስትር በየኑስ ቤክ ዩክሮቭ የተመራ የልዑካን ቡድን ከቡርኪና ፋሶ ፕሬዚደንት ኢብራሂም ትራውሬ ጋር ትናንት ሐሙስ ተገናኝቶ መነጋገሩ ተገለጸ። ንግግሩ ወታደራዊ ትብብሮች ላይ ያተኮረ እንደሆነ ተነግሯል። ጉብኝቱ በሞስኮ የሰሞኑ የቫግነር አዛዥ ይቭጊኒ ፕሬጎዥን ሞት ተከትሎ ሩሲያ በአፍሪካ ያላትን ተጽዕኖ ለማሳደግ ፍላጎት ያላት ስለመሆኑ ማሳያ ነው ተብሏል። በወታደራዊ ቡድኑ የምትመራዋ ቡርኪና ፋሶ የፈረንሳይ ወታደሮችን ባለፈው የካቲት ካባረረች ወዲህ ከሞስኮ ጋር ያላትን ግንኙነት ትኩረት ሰጥታው እንደነበር ሮይተርስ ዘግቧል። የሩሲያ ቅጥረኛ ወታደራዊ ቡድን ቫግነር የቡርኪና ፋሶ ጎረቤት በሆነችው እንደ ማሊ ባሉ አገሮችም ውስጥ እንደሚሰራ ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የትራንስፖርት አገልግሎት ሰጪው ኡበር ኬንያ ውስጥ የኤሌክትሪክ ሞተር ሳይክል አገልግሎት መስጠት መጀመሩን ትናንት ሐሙስ አስታወቀ። አገልግሎቱ በአፍሪካ የመጀመሪያ የሆነውን የገለጸው ኡበር እንደ አውሮፓ አቆጣጠር በ2040 በዓለም ልቀት ነጻ የሆነ የአገልግሎት የመስጠት ፍላጎት እንዳለው አስታውቋል። የኡበር ሌሎች ገበያዎች ከሰሃራ በታች ካሉ አገሮች በናይጄሪያ፣ አይቬሪ ኮስት፣ ጋና፣ ኡጋንዳ፣ ታንዛኒያ እና ደቡብ አፍሪካ መሆናቸውን ሮይተርስ ዘግቧል። አረንጓዴው የኡበር አገልግሎትን የሚጠቀሙ አሽከርካሪዎች ከ30-35% የሚሆን ወጪ እንደሚቀንስላቸው ዘገባው አመልክቷል። የኬንያው ፕሬዚደንት ዊሊያም ሩቶ ባለፈው ወር በመንገድ ላይ ያሉትን የኤሌክትሪክ ሞተር ብስክሌቶችን ቁጥር በ2024 መጨረሻ ላይ አሁን ካለው 2000 ወደ 200,000 አድጎ ማየት እፈልጋለሁ ብለው መናገራቸው በዘገባው ተጠቅሷል። የዩናይትድ ስቴትስ የፌዴራል ፍርድ ቤት ዳኛ ፕራውድ ቦይስ የተባለው የቀኝ አክራሪዎች ቡድን መሪ ጆሴፍ ቢክስን የ17 ዓመት እስር ፈርደውበታል። ጆሴፍ የተፈረደበት ከህዝብ የተውጣጡ ዳኞች እንደ አውሮፓ አቆጣጠር በ2020 ፕሬዚደንት ትራምፕ የተሸነፉበትን የምርጫ ውጤት ለመቀልበስ በማሴርና እንደ አውሮፓ አቆጣጠር ጥር 6 በዩናይትድ ስቴትስ ምክር ቤት ህንጻ ላይ በተነሳው አመጽ በነበረው ሚና ጥፋተኛ ነው በማለቱ እንደሆነ ተመልክቷል። በፌዴራል ዳኛው ቲሞቲ ኬሊ የተሰጠው የእስር ቅጣት አቃቢ ህጉ ከጠየቁት የ33 ዓመት የእስር ጊዜ በጣም ያነሰ መሆኑ ተመልክቷል። የቅጣት ውሳኔው ከመተላለፉ በፊት ቢክስ ስለ ድርጊቱ ይቅርታ ጠይቋል። የወሲብ ጥቃት የደረሰባት ሴት ልጁ የሱን እርዳታ እንደምትጠባበቅ ሲቃ የተናነቀው በመግለጽ ቅጣቱ እንዲቀለት ዳኛውን የተማጸነ መሆኑም ተነግረዋል። ሌሎች የፕራውድ ቦይ መሪዎችም ቅጣታቸውን የተጠባበቁ መሆኑ ተመልክተዋል። በመጨረሻም ሞስኮ በዩክሬንና በሌሎች ቀውሶች ያላትን አቋም የማያንጸባርቅ ከሆነ የዚህን ወር የቡድን 20 አባላት አገራት ውሳኔ እንደምታግድ ዛሬ አስታወቀች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይህ ቡድኑን ህጋዊ አሳሪነት የሌለው ወይም የከፊል ውሳኔዎችን እንዲያሳልፍ የሚያስገድደው መሆኑን ዛሬ አርብ ተናግረዋል። ላቭሮቭ ይህን የተናገሩት አቋማችን የማይንጸባረቅ ከሆነ በሁሉም አባላት ስም የሚወጣ ጠቅላላ መግለጫ አይኖርም ሲሉ ለታዋቂው የሞስኮ ስቴት የዓለም አቀፍ ግንኙነት ተቋም ተማሪዎች ባሰሙት ንግግራቸው ተናግረዋል። ምዕራባውያን በጉባኤው በሚዘጋጁ ስብሰባዎች ዩክሬንን ጉዳይ ያነሳሉ ያሉት ላቭሮቭ ዓለም አቀፋዊ ተቋማትን ባለማክበር የራሳቸውን አጀንዳ ይገፋሉ በማለት የከሰሱ ሲሆን በቡድን 20 ስብሰባ ላይ መግባባት ካልተቻለ አስገዳጅ መግለጫ በቡድን 20 ፕሬዚዳንት ሊወጣ እንደማይችል ጠቁመዋል ሲል ሮይተርስ ዘግቧል። እንደ አውሮፓ አቆጣጠር ከ2004 ጀምሮ የፕሬዚዳንት ቭላዲሚር ፑቲን የውጭ ጉዳይ ሚኒስትር ሆነው በማገልገል ላይ የሚገኙት ላቭሮቭ እንደ አውሮፓ አቆጣጠር ከመስከረም 9-10 በኒው ደልሂ በሚደረገው የቡድን 20 ስብሰባ ፑቲንን ወክለው ይገኛሉ። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ነሐሴ 26 2015 ዓ.ም ዝግጅታችንን ነው እየተከታተላችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። ዛሬ ምሽት በምስል ቅንብሩ አብሮኝ የሚያመሹት ሲሳይ ሸናፊና ግርማ ደገፋ ናቸው። ዝግጅቶቻችን ከራዲዮ በቴሌቪዥን መደበኛ ሞገዶቻችን በተጨማሪ amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ እየተላለፉ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። አብራችሁን እስከ 4 ሰዓት ድረስ አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። በቅርቡ ወደ ሁለት የተለያዩ ክልሎች የተከፋፈለው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል መንግስት የቀድሞ ሰራተኞች በየክልሎቹ የተደለደሉበት አሰራር በምርጫቸው ላይ የተመሰረተ እንዳልሆነ ያቀረቡት ቅሬታ እንዳልታየላቸው ተናገሩ። በሺዎች የሚቆጠሩ ሰራተኞቹ ወደ የምድቡ ክልሎቻቸው ለመጓዝ ዝግጅቱን ፍላጎቱም እንደሌላቸው ገልጸው ላቀረቡት ቅሬታ ምላሽ እየተጠባበቁ እንደሚገኙም አመልክተዋል። በአንጻሩ አዲሶቹ የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ክልሎች ሰራተኞቻቸውን ወደ የተመደቡበት የማጓጓዝና የማደራጀት ተግባራትን በቅርቡ እንደሚያጠናቅቁ አስታውቀዋል። ከክልሎቹ ማደራጃ ፕሮጀክት ጽፈት ቤት ምላሽ ለማግኘት ያደረግነው ጥረት እስካሁን ድረስ አልተሳካም። በጉዳዩ ላይ የአሜሪካ ድምፅ ያነጋገራቸው የሐዋሳ ዩኒቨርሲቲ የሕግ መምህር አቶ አድማሱ አለማየሁ የድልድል ውሳኔው የሰራተኞችን መብት እየጣሰ እንደሆነ ተናግረዋል። ችግራቸው በቅሬታ ሰሚ ኮሚቴ ታይቶ ምላሽ ካልሰጣቸው ወደ ፍርድ ቤት መውሰድ እንደሚችሉም አመልክተዋል። ዮናታን ዘብዴዎስ ዝርዝር አለው።
በአዲሶቹ ክልል ድልድል ከተሰጣቸውና በዚህም ላይ ቅሬታ ካሰሙት ሰራተኞች አንዷ ወይዘሮ ምህረት መዘምር ናቸው። በቀድሞ የደቡብ ክልል ሴቶችና ሕፃናት ቢሮ ሰራተኛ የነበሩት ወይዘሮ ምህረት ያቀረቡት ቅሬታ በኮሚቴው እንዳልታየላቸው ተናግሯል።
ቅሬታውን ካቀረብን ኦልሞስት 15 ቀን ሆኖናል። ምንም ምላሽ አልሰጡንም። ሄደን በምንጠይቅ ሰዓት እንኳን ባለጉዳይ አናስተናግድም እያሉ ፊት እየነሱ ነው የሚመልሱን። ማንም የሚያናግረንም መልስ የሚሰጠንም አካል አላገኘንም።
የደህንነት ስጋት እንዳለባቸው ገልጸው ስማቸውን መጥቀስ ያልፈለጉ ሌላ ሰራተኛ ደግሞ ምደባው የተካሄደው ደንብና መመሪያን ተከትሎ ሳይሆን በይድረስ ይደርስ ነው ብሏል። የምደባ አሰራሩን ተቃውመን ያቀረብነው አቤቱታም በሶስት ቀናት ውስጥ ታይቶ ምላሽ እንደሚሰጠን ቢገለጽልንም ጉዳያችን ሳይታይ 15 ቀናት አልፎናል ሲሉ አማረዋል። የስራ ልምድ፣ የጋብቻና የጤና ሁኔታ መመሪያው በቀዳምነት ያስቀመጣቸው የምደባ መስፈርቶች ቢሆንም የድልድል አሰራሩ ግን መስፈርቶችን ተከትሎ እንዳልተፈጸመ እኙ አስተያየት ሰጪ ገልጿል።
እንደው በመመሪያ እንኳን ይሄድ ይባል የደለደሉበት አግባብ ምን አይነት አሰራር እንደተከተሉ ይሁን ልክ ቆጪ ገበያ ላይ ቃ እንደሚሸጡ ሰዎች ሽንኩርት ድንች እንደሚመድቡ አይነት በመሰላቸው አይነት አመዳደብ ይመደቡ ይመስለኛል። ከትዳር ጋር ያስ እናገናኛለን የሚለው አምሳ የተባለው አገልግሎትን አምሳ ትዳር አምሳ የተባለው ነገር ራሱ በፍጹም አልታየም። አንድ ሁለተኛ አገልግሎት የተባለ ደግሞ 16 እና 17 ዓመት አገልግሎት ያላቸውን ሰዎች ሲዳማ ላይ የተመደበበት ሁኔታ አለ። ሌላው 36 ዓመት ደቡብ ምዕራብ ኢትዮጵያ ተመደቡ ማለት ነው።
በአንጻሩ ባለፈው ነሐሴ 13 ቀን 2015 ዓመተ ምህረት የተመሰረቱት የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ክልሎች ሰራተኞችን ወደ ተመደቡበት የማጓጓዝና የማደራጀት ስራን በቅርቡ እንደሚያጠናቁ አስታውቀዋል። ይሁን እንጂ አስተያየታቸውን ለአሜሪካ ድምፅ ሰጡ ሰራተኞች ወደ የተመደቡበት ክልል ለመጓዝ ዝግጁ እንዳልሆኑና ይልቁንም ለአቀረቡት ቅሬታ ምላሽ የተጠባበቁ እንደሚገኙ አመላክቷል።
የሚገርም ነገር እኔ የተባልኩት በጋብቻና በአገልግሎት ነው ሳውላች ተመድበሻል የተባልኩት። እኔ ባለትዳር ነኝ። ባለቤት የሚኖረው ሐዋሳ ከተማ ነው፣ የሚሰራው እዚህ ነው። እዚህ ሆኖ ሳለ ግን በጋብቻና በአገልግሎት ምክንያት ነው ሳውላ የተመደብሹ ተብሎ ነው የተለጠፈው። እና ይሄ ቤተሰብን የሚበትን ሀገርን የሚበትን ጉዳይ ነው እኛን ያጋጠመን።
አሁን አንቺ የተመደብሽበት አካባቢ መንግስት ሰሞኑን በሚቀጥሉት አጭር ቀናት ውስጥ ሰራተኛ እናጓጉዘን የሚል መግለጫ ሰጥቷል።
እኛ እንግዲህ ምንም ዝግጅት አላደረግንም። እኔ በበኩሌ ምንም አይነት ዝግጅት አላደረስኩኝም። ምክንያቱም ከዚህ ቤተሰቤን በትኜ ተነስቼ የሚሄድበት ምንም አይነት ዝግጅት አላደረስኩኝም።
የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ጤና ቢሮ ሰራተኛ ወይዘሮ ሳራ በቀለም የአዲሱ ክልል መንግስት በአጭር ጊዜ ውስጥ ሰራተኞችን እንደሚያጓጉዝ ማስታወቁን ቢሰሙም የሚያስከደኝ ሁኔታ የለም ይላሉም።
ለምኑሮ ቤተሰብ የምለዚህ ሆኖ እንዴት አርባ ምንጭ መርጣል? እኔ በበኩል ቢሆንም ባይሆንም የሚሄድ ሀሳብ የለኝም አካፈል። ምክንያቱም ሌላ ኦፖርቹኒቲ ትፈልጋለ እንጂ ልጆቼ ገና ህጻናቶች ናቸው፣ የኔም ክትትል ይፈልጋሉ። ለዛ ለመሄድ ምንም አላሰብኩም።
ሌላ አስተያየት ሰጪ ሰራተኛም የሰራተኞች መብት አልተጠበቀም ሲሉ ይወቅሳሉ።
መንግስት ሰራተኛ አዋጅ አለ። አዋጅ 175 ዝባር 2011 ላይ ምንድነው የሚለው? የስራ አካባቢን ለመንግስት ሰራተኞች ጤንነትና ደህንነት አመቺ በማድረግ ፍላጎት ኃላፊነት አለበት ይላል። መስሪያ ቤቶች ኃላፊነት አንዱ ማለት ነው። ይልቅ እዚህ ጋር ኢኮኖሚካሊ ሰዎች ባልተመቻቸው ሁኔታ ውስጥ እየኖርን እያለን እዚህም የኑሮ ውድነቱ እያሰቃየን እያለን ተጨማሪ ወደምታማታቀው ቦታ ሂድ ነው። እዛ ቦታ ሲከድ ምንድን ነው የተመቻቸ ነገር የሚለው ነገር ምንም ተጨባጭ ነገር የለም። ምን ሊመጣ ይችላል? በጣም ከፍተኛ ስጋት ውስጥ ነው አለው። አሁን ሰራተኛ ምንም አይነት ተኝቶ የሚያድር የለም። መንገድ ላይ የሚሄደው ሰራተኛ እኔ መኪና ስም እንዳይገባ እኔ ይሰጋለሁ። ማለት ዝም ብሎ እየፋነነ እየቃጀ ነው የሚሄደው ሰው። በቃ ምን እንደሚያደርግ አያውቅም።
የቀድሞ የደቡብ ክልል ሴቶችና ህጻናት ቢሮ ባልደረባ ወይዘሮ ምህረትም እስካሁን መፍትሄ ስላልተሰጠን አቤቱታችንን ለኢትዮጵያ ህዝብ እንባ ጠባቂ ተቋምና ለሰብአዊ መብቶች ኮሚሽን አቅርበናል ብሏል።
እንዲሁም ግልባጭ ለራሱ ለፕሮጀክት ጽህፈት ቤቱም አስገብተናል። እንዴ ነበርኩኝ ያስገባው ከእጄ ነጥቆ ነው ያስቀመጠው። ለማየት እንኳን ፈቃደኛ አይደለም ማለት ነው።
በጉዳዩ ላይ ከክልሎች ማደራጃ ፕሮጀክት ጽህፈት ቤት አስተያየትና ምላሽ ለማግኘት ያደረግነው ጥረት አልተሳካም። ቅሬታ አሰሚ ሰራተኞች ግን መንግስት ምላሽ ይስጥን እያሉ በማጽን ላይ ይገኛሉ።
እንባ ጠባቂና ሰብአዊ መብት ኮሚሽን ምላሽ ካሰጠን እኛ እስከ ላይኛው መዋቅር እስከ ፌዴራል ድረስ ሄደን ነው ለማመልከት እየተዘጋጀን ያለ ነው።
የሰራተኞችን ቅሬታ አስመልክቶ አስተያየታቸውን ለአሜሪካ ድምፅ ሰጡ የሐዋሳ ዩኒቨርሲቲ የህግ መምህር አቶ አድማሱ አለማየሁ ሰራተኞቹ ስለ ምደባ መመሪያው ማወቅ ያለባቸውን ዝርዝር ጉዳይ እንዲያውቁ ሳይደረግ በጥድፊያ የተካሄደ የሰራተኞች ድልድል እንደሆነ ተችቷል።
ሰራተኛ በአግባቡ በቂ ደረጃ ሳያገኝ ፎርም እንዲሞላ ነው የተደረገው እና ያም በመሆኑ ሰራተኛው በጣም ባልመረጠበትና እጅግ በጣም ራቅ ሆኑ ቦታዎች ላይ እንደገና ሪሎኬት ወይም ዲስሎኬት እንዲሆን ተደርጓል እና ይሄ ሁለተኛው ደግሞ እንደ ነገሮች ሲደረጉ አንደኛው ቅድሚያ መረጃ አቬሌብል አለማድረግ፣ ሁለተኛው ደግሞ መረጃዎች አቬሌብል ሆኖ የትኛው ክልል ምን ያክል ይፈልጋል የሚለው ነገር በአግባቡ አጥንተወት በጣም የተቻኮለ ነገር ያለ ነው የሚመስለው።
በመሆኑም ውሳኔው የሰራተኞችን መብት በመጣሱ ጉዳያቸው በቅሬታ ሰሚ ኮሚቴ ታይቶ ምላሽ ካልተሰጣቸው ወደ ፍርድ ቤት መውሰድ እንደሚችሉ አመላክተዋል።
መስፈርቱን በአግባቡ ለመከተል ብቻ ሳይሆን እነዚህን ቅሬታዎችን ምልሰንም አናይም የሚባል አካሄዶች ያሉ መስለኛልና እኔ የመንግስት ሰራተኞች አካሄድና ቅሬታ አቀራረብ ኖርማሊ ከፍርድ ቤት አይጀምርም። ሰሪና ሰራተኛ የግሉ ሰርተ ከፍርድ ቤት አይጀምርም እና አስተዳደራዊ መንገዶችን ይከተላል። የተቀመጡ መስፈርቶች እነማን ናቸው? እነማን የተመደቡ? ለምሳሌ ተሹሞ የሄደ ሰው ቤተሰቡን ሐዋሳ ላይ የሚያስመዝበት ምክንያት ምንድን ነው? ብዙ አይታይም።
ስለዚህ ጉዳያቸውን እስከ ፍርድ ቤት ድረስ ይዞ መሄድ ይችላሉ ማለት ነው?
ይዞ መሄድ ይችላሉ።
ሰራተኞቹ ቅሬታቸውን ለተቋቋመው ኮሚቴ ያቀረቡት ባለፈው ነሐሴ 11 ቀን 2015 ዓ.ም ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ስቱዲዮ እየተላለፈ የሚገኘውን የአርብ ምሽት ስርጭታችን ነው። ቀደም ብሎ ዮናታን ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። የሱዳንን የእርስ በርስ ግጭት እየሸሹ በቤንሻንጉል ጉሙዝ ክልል በኩል ወደ ኢትዮጵያ የሚገቡ ሰዎች ቁጥር እየጨመረ እንደመጣ ክልሉ አስታውቋል። በአንጻሩ በተለይ በአማራ ክልል ከተስፋፋው ግጭት በኋላ ከሱዳን በመተማ በኩል ወደ ኢትዮጵያ የሚገቡ ሰዎች ቁጥር እንደቀነሰ በተባበሩት መንግስታት ድርጅት ዓለም አቀፍ የፍልሰት ተቋም ሰሞኑን ባወጣው ሪፖርት ላይ አስታውቋል። ናኮር መልካ ተጨማሪው ልኳል።
የቤኒሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር መሐመድ አብዱላዚዝ የሱዳንን የእርስ በርስ ግጭት እየሸሹ በኩምሩክ ወረዳ በኩል ወደ ኢትዮጵያ የሚገቡ ሰዎች ቁጥር እየጨመረ እንደመጣ ለአሜሪካ ድምፅ ተናግረዋል። ወደ ኢትዮጵያ እየገቡ ካሉት የሚበዙት የሱዳን ዜጎችና ኢትዮጵያውያን እንደሆኑ የጠቀሱት ኮሚሽነሩ ሰሞኑን ቁጥራቸው እየጨመረ እንደሚገኝ አመልክተዋል። እስካሁንም ከ13,600 በላይ ሰዎች እንደገቡ ገልጸዋል።
ሱዳን በተለይ ሰሜን ሱዳን እርስ በርስ ጦርነትን ተከትሎ ሱዳን ውስጥ ሲኖሩ የነበሩ ኢትዮጵያውያንና የሱዳን ዜጎችን በጦርነቱ ምክንያት ወደኛ ወደ ኢትዮጵያ የገቡበት ሁኔታዎች አሉ። በኩርሙክ መግቢያ ላይ እስካሁን ማለት ነው ያለን መረጃ ወደ 13,625 በአንድ ቦታ ተጠልለው የሚኖሩ አሉ። የሱዳን ዜጎች ናቸው አብዛኛው ኩርሙክ አካባቢ ያለው። በጣም ብዙ ሰዎች እየጨመሩ የመጡበት ሁኔታዎች አሉ። ይሄ በአንድ ወር ጊዜ ውስጥ ነው ማለት ይቻላል እነዚህን ሰዎች ወደዚህ የተመለሱት። በየቀኑ ደግሞ እነዚህ ሰዎች እየገቡ ያሉበት ሁኔታ ነው። ባለፈው አሁን የሰብአዊ እርዳታ ለማድረስ ሞክረን እዛ ሄደን ይዘን የሄድነው ዳታና መሬት ላይ ያለው ህዝብ ጋር እኩል አልሆነም። የጨመሩ ሰዎች አሉ ብዙ።
ኮሚሽነር መሐመድ አያይዘውም በመተከል ዞን በጉባ ወረዳ በኩልም 17000 የሚደርሱ ኢትዮጵያውያን ዜጎች ከሱዳን እንደገቡ ተናግረዋል።
በጉባ በኩል ጉባ ወረዳ መተከል ስር ያለው ህዳሴ ግድብ አካባቢ የሚገነባበት ደግሞ ከ17000 በላይ የሚሆኑ ኢትዮጵያውያን ሱዳን ውስጥ ሲኖሩ ነበሩት ወደ አካባቢያቸው የተመለሱበት ሁኔታዎች አሉ። በተለይ መተከል ዞንም ከፍተኛ ጭቃ ችግር የነበረበት 3 እና 4 ዓመታት ችግር ውስጥ የነበረና ያንንም ተከትሎ እዛ አካባቢ ሲንቀሳቀስ የነበሩ ጎይዲን ታጣቂ ቡድን በክልሉ መንግስት ጋር ተፈጥሮ የሰላም ስምምነት መሰረት የሱዳን ጦር ከመቀስቀሱ በፊት ወደ ሱዳን ተፈናቅለው የነበሩ በርካታ ማህበረሰብ ክፍሎች አሉ። በዚህ ጸጥታ ችግር ምክንያት ከዚህ በፊት በዛ ምክንያት በሰላም ስምምነቱን ተከትሎ ወደ ኢትዮጵያ የተመለሱበት ሁኔታዎች አሉ። ከዛ የቀረውን ደግሞ የሱዳን ጦርን ተከትሎ ወደ ኢትዮጵያ ሙሉ በሙሉ የተመለሱበት ሁኔታዎች አሉ።
ከተለያዩ ተቋማት ጋር በመተባበር የምግብና ምግብ ነክ ያልሆኑ ድጋፎች ለፍልሰተኞቹ ለማድረስ ጥረት እየተደረገ እንደሆነም ኮሚሽነሩ አብራርተዋል።
ሰብአዊ እርዳታ ጋር በተያያዘ እኛም ሌሎች ለጋሽ ድርጅቶችንም በተቻለ መጠን የምግብ እና ምግብ ነክ ያልሆኑ ቁሳቁሶችንም የካሽ በመስቀል እየሰራ ያለበት ሁኔታ፣ ወርልድ ባንክም በዛም እያገዘ ያለበት ሁኔታ ነው ያለው። ከአውራ ጋር ሆነን እየተረዱ ያለበት ሁኔታዎች አሉ። ለምሳሌ አሁን ምግብ እና ምግብ ነክ ያልሆኑ እንትና ቁሳቁሶች 2 አደርሰናል እንደ ኮሚሽን። ሌሎች ለምሳሌ ቀይ መስቀል እንደዚሁ ፉድ እና ነን ፉድ አይተሞችን አደርሰዋል። ፕላን ኢንተርናሽናል ከያዘ ዩኒሴፍ እንደዚሁ ከንጽህና መጠበቂያ ቁሳቁስ ጋር ሌሎች ፓርትነሮች ወይም ለጋሽ ድርጅቶች በተቻለ መጠን ትሪት እየተደረጉ ነው ያለው።
አቶ መሐመድ በዚህ ጥረት ውስጥ የድጋፍ እጥረትን ጨምሮ ያጋጠሟቸውን ሌሎችም ችግሮች እንደሚከተለው አስረድተዋል።
አሁንም ቢሆን በከፍተኛ ሁኔታ ስደተኞች እየተጨመረ ነው ያለው። አሁን ያለው ራሱ ከምግብ አኳያ ከቁሳቁስ አኳያ ከፍተኛ እጥረቶች አሉ ስቲል ነው ማለት። ስለዚህ አሁንም የለጋሽ ድርጅቶችንም ድጋፍ የሚያስፈልግበት ሁኔታ ነው ያለው እና ሁለተኛ ደግሞ ወደ ማዕከል ወደ ስደተኞች መጠለያ ውስጥ ከማስገባት አኳያ ትንሽ መዘገየቶች አሉ፣ ግን ይህንንም እየተነጋገርን ያለንበት ሁኔታዎች አሉ። ጠቅልሎ ወደ መጠለያ ካምፓቸው እንዲያስገባቸው ጥረት እየተደረገ ነው፣ እየተነጋገርን ነው።
በኢትዮጵያ የዓለም አቀፉ የፍልሰት ድርጅት IOM ቃል አቀባይ ካይ ቪራይ በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጡን ያደረግነው ጥረት አልተሳካም። ሆኖም በተባበሩት መንግስታት ዓለም አቀፉ የፍልሰት ድርጅት በተለይ በአማራ ክልል ከተስፋፋው ግጭት በኋላ ከሱዳን በመተማ በኩል ወደ ኢትዮጵያ የሚገቡ ሰዎች ቁጥር እንደቀነሰ ሰሞኑን ባወጣው ሪፖርት አመልክቷል። የአማራ ክልል የጸጥታ ሁኔታ እየተሻሻለ እንደመጣና እርዳታ ወደ ኢትዮ ሱዳን ድንበር አካባቢ እንዲገባ ቢፈቀድም ቁጥሩ መጨመር እንዳላሳየ ሪፖርቱ አመልክቷል። በክልሉ ከጸጥታው ጋር ተያይዞ የተፈጠረው የመጓጓዣ አገልግሎት መስተጓጎል ለቁጥሩ እንደቀነሰ መቆየት ምክንያት ሳይሆን እንደማይቀር ዓለም አቀፉ የፍልሰተኞች ድርጅት በምክንያትነት ጠቅሷል። ድርጅቱ በሪፖርቱ እስከ ባለፈው ነሐሴ 2015 ዓ.ም አጋማሽ ድረስ ከሱዳን ወደ ኢትዮጵያ እንደገቡ የተመዘገቡ ሰዎች ቁጥር ከ76500 በላይ እንደሆነ አስታውቋል። እነኚህም በአማራ፣ በቤኒሻንጉል ጉሙዝና በጋምቤላ ክልሎች በኩል ያሉ የተለያዩ የድንበር አካባቢዎችን በመጠቀም የገቡ እንደሆኑ ሪፖርቱ አክሎ አስታውቋል። በተያያዘ በተባበሩት መንግስታት ድርጅት የሰብአዊ ድጋፎች ማስተባበሪያ ቢሮ UNOCHA ሰሞኑን ባወጣው ሪፖርት ከሱዳን ግጭት ሸሽተው ወደ ኢትዮጵያ የገቡ ሰዎች ከ76000 እንደሚልቁ ጠቅሶ የአማራ ክልል የጸጥታ ሁኔታ በመሻሻሉ ሰብአዊ ድጋፍ የሚያደርጉ ድርጅቶች ስራቸውን እንደቀጠሉ አስታውቋል። በቤኒሻንጉል ጉሙዝ ክልል የኩምሩክ ጊዜያዊ መጠለያ ጣቢያ ግን ከመድኃኒት እጥረት የተነሳ አንድ ህጻን እንደሞተ የማስተባበሪያ ቢሮው በሪፖርቱ ጠቅሷል። አያይዞም በኩምሩክ አካባቢ በሚገኘው የሸርቆሌ ሁለተኛ ደረጃ ትምህርት ቤት ውስጥ የተጠለሉና ከሱዳን የመጡ 300 ሰዎች የ2016 ዓመተ ምህረት ትምህርት ከመጀመሩ አስቀድሞ ወደ ሌላ መጠለያ መወሰድ እንዳለባቸው አሳስቧል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን አመሰግናለሁ። ከአሜሪካ ድምጽ የአርብ ምሽት ስርጭት ይቀጥላል። የኢትዮጵያ መንግስት ከያዝነው ሳምንት ከነሐሴ 23 2015 ዓ.ም ጀምሮ ተግባራዊ ያደረገው የነዳጅ ምርቶች የችርቻሮ መሸጫ ዋጋ ማሻሻያ የኑሮ ውድነቱን እንደሚያባብሰው ለአሜሪካ ድምፅ አስተያየታቸውን የሰጡ የአዲስ አበባ ነዋሪዎች ተናግረዋል። በነዳጅ ላይ የሚደረግ ዋጋ ጭማሪ በሌሎችም ሸቀጦች ላይ ቀጥተኛ ጫና እንደሚያሳድር ነዋሪዎቹ አክለዋል። የኢኮኖሚ ባለሙያው ዶክተር አደም ፈቶ በበኩላቸው መንግስት የነዳጅ ዋጋ ጭማሪ እንደሚያደርግ የሚያስገድዱ ሀገራዊና ዓለም አቀፋዊ ምክንያቶች እንዳሉ ጠቅሰው የዋጋ ማሻሻያው የሌሎች ሸቀጣሸቀጦችን ዋጋ የማናር ተጽዕኖ ይኖረዋል ብለዋል። ከነዳጅ ዋጋ መጨመር ጋር ተያይዞ የሚመጡ ጫናዎችን ለመቀነስም የአጭርና የረጅም ጊዜ እርምጃዎች መወሰድ እንደሚጠበቅባቸው መክረዋል። ገብረ ሚካኤል ገብረ መድን የዚህን ዘገባ ዝርዝር ነግረናል።
የንግድና ቀጣናዊ ትስስር ሚኒስቴር ነሐሴ 23 ቀን 2015 ዓ.ም ተመረጀ ጀምሮ በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ማሻሻያ ማድረጉን አስታውቋል። በአዲሱ የዋጋ ማሻሻያ መሰረትም ቤንዚን ላለፉት 4 ወራት ሲሸጥበት ከነበረው በሊትር 69 ብር ከ52 ሳንቲም ከ5 ብር በላይ ጨምሮ ወደ 74 ብር ከ85 ሳንቲም ከፍ ብሏል። ነጭ ናፍጣም በሊትር ከ71 ብር ከ15 ሳንቲም ወደ 76 ብር ከ34 ሳንቲም አድጓል። ላለፉት 4 ወራት በ71 ብር ከ15 ሳንቲም በሊትር ሲሸጥ የነበረው ኬሮሲን አሁን በሊትር 76 ብር ከ34 ሳንቲም እንዲሸጥ ተወስኗል። ሌሎች የነዳጅ ምርቶችም እንደዚሁ የተወሰነ የዋጋ ጭማሪ ተደርጎባቸዋል። የራይድ አገልግሎት እንደሚሰጡ የተናገሩት የአዲስ አበባ ነዋሪው አቶ ሙላት ደምሴ ያሁኑ የነዳጅ ዋጋ ማሻሻያ ከፍተኛ እንደሆነ ተናግረው ይህም የኑሮ ጫናችንን ያባብሰዋል ይላሉ።
ማንኛውም የምትገለገለው ነገር ከትራንስፖርትና ከነዳጅ ጋር የተገናኘ ነው። ማንኛውም እቃ የእቃ አጓጓዥም አስቤዛውንም ሆነ ከውጭ የሚያስመጣውም ለሀገርም ጥሬ እቃውንም የሚያመጣውም በነዳጅ ተጠቅሞ ነው በመኪና ይዞ የሚመጣው። ስለዚህ ተያይዞ ነው አንድ ላይ እየጨመረ የሚሄደው። ለነጋዴው ደግሞ የበለጠ እንደዚህ አይነት ክፍተት ሲገኝለት የበለጠ ዋጋውን እየጨመረ ይሄዳል። የሀገሪቷ ላይ ትልቅ ጫና የሚፈጥረው ይሄ ነው ዋናው በቃ።
የኢኮኖሚ ባለሙያው ዶክተር አደም ፈቶ በበኩላቸው በነዳጅ ዋጋ ላይ የሚደረግ ጭማሪ የሌሎች ሸቀጦችን ዋጋ የማናርና የማምረቻ ዋጋን የመጨመር ግፊት ስለሚኖረው ተጽዕኖው የጎላ እንደሚሆን ያስረዳሉ።
የነዳጅ ዋጋ ሲጨምር ሄዶ ኢንፍሌሽኑንም የመጨመሩ ትልቅ አስተዋጽኦ አለው ማለት ነው። ምናልባትም አቀጣጣይ የሆነ ኢፌክት ያለው ነገር ነው። የነዳጅን ዋጋ ስንጨምር እንደ አንድ ሴክተር ካየነው ሌላ ሴክተር ላይ ሄዶ ደግሞ የዋጋ ንረትን የሚያመጣበት ሁኔታ ነው ያለው። የምግብ ዋጋ ምግብ ያልሆኑ ነገሮችንም በመጨመር እንደዚህ አይነት ኢፌክት አለው። ይሄ የምርት ሂደት ውስጥም እንደገና የምርት ስርጭት ሂደት ውስጥም ደግሞ ይሄ ነዳጅ የተያያዘ ዋጋ ሲጨምር የማምረቻ ዋጋም በመጨመር ከዛ በኋላ ሄዶ ደግሞ ኮንሱመር ወይም ደግሞ ይሄ ሸማቾች የምንላቸው ጋር የሚደርስበት ሁኔታ ይኖራል ማለት ነው። ስለዚህ እነዚህ ነገሮች ተያይዘው የግለሰቦችን ገቢ ይቀንሳል፣ የመሸመት አቅማቸውንም እንዲያንስ ያደርጋል። ስለዚህ አጠቃላይ ተጽዕኖ የሚያመጣ ነው ማለት ነው። ከዚህ በፊት እንግዲህ ብዙ ችግሮች ነበሩ ከኮቪድ ጋር የተያያዘ፣ ከዛም ደግሞ ተሜኑ ክፍል የተቀሰቀሰ ጦርነት ነበረ። ይሄ እንግዲህ አብዛኛውን የህብረተሰብ ክፍል ገቢ አዳክሞት ነው ያለው። ምናልባት አንዳንድ ሰዎች ምንም ገቢ የማያገኝበት ሁኔታ ነው ያለው እና ይሄ ነዳጅ ዋጋ ደግሞ ተጨምሮ እንደ ሶስተኛ እንደ አራተኛ ምክንያት ሲወጣባቸው ምናልባት ከቁጥጥር ውጭ ሊሆንባቸው ይችላል።
የዓለም ነዳጅ ዋጋ ከሚያዝያ ወር ጀምሮ አንጻራዊ መረጋጋት የታየበት ወቅት ስለነበር ላለፉት 4 ወራት ምንም አይነት የዋጋ ጭማሪ ሳይደረግ እንደቆየ የንግድና ቀጣናዊ ትስስር ሚኒስቴር አውስቷል። የአሁኑን ጭማሪ ያደረገው በዓለም ገበያ የነዳጅ ዋጋ በመጨመሩ እንደሆነ ገልጿል። የኢኮኖሚ ባለሙያው ዶክተር አደም ፈቶ ደግሞ መንግስት የዋጋ ጭማሪውን እንዲያደርግ የሚያስገድዱ ሀገራዊና ዓለም አቀፋዊ ምክንያቶች መኖራቸውን ያስረዳሉ።
ከአጠቃላይ ለገቢ ንግድ ከምናወጣው ወጪ ከ13% በላይ ለነዳጅ ነው የሚወጣው። ከዛም በተጨማሪ ደግሞ ከጊዜ ወደ ጊዜ ለነዳጅ የምናወጣው ወጪም ደግሞ በከፍተኛ ሁኔታ ለምሳሌ ያለፉትን ዓመታት ራሱ ብናይ የነዳጅ ዋጋ የምናወጣው ከ83 ከዛ በላይ ነው ያደገበት ሁኔታ ያለው። ይሄ ከፍተኛ የሆነ የውጭ ምንዛሬ ክምችታችንን ይወስድብናል። ምናልባት ብድር ውስጥም ይገጠናል፣ መንግስትንም ጫና የሚከትበት ሁኔታ አለ። እንግዲህ መንግስት አሁን የዋጋውን ጭማሪ ሲያደርግ አንዳንድ ታሳቢ ያደረጋቸው ነገሮች ይኖራሉ። እንዳጠቃላይ አንድ ሁለቱን ብንጠቅስ የውጭ ሀገር ገንዘብ ክምችታችን የፎሬን ኤክስቼንጅ ሪዘርቭ የምንለው ማለት ነው በጣም ተመናምኖ ያለበት ሁኔታ ነው ያለው። አሁን በዚህ ላይ ነዳጅን ሲደጉም እንደነበረ ይታወቃል የኢትዮጵያ መንግስት ለረጅም ጊዜያት። ይሄ ነገር ከጊዜ ወደ ጊዜ ጫና ውስጥ እየከተተው መጥቷል። የሚደጉመው አማውንት እጅግ በጣም እየበዛበት ስለመጣ ነው ማለት ነው። የተወሰነውን ድጎማን ለማንሳት በተወሰኑ ሴክተሮች ላይ ያለውን ድጎማን ለማንሳት የተገደደው ማለት ነው። ሌላው አንድ ተጨማሪ ማንሳት ያለብን ከዚህ በፊት በኢትዮጵያ ውስጥ ያለው የነዳጅ ዋጋና በጎረቤት ሀገሮች የነበረው የዋጋ ልዩነት ነበረው። እኛ ሀገር ነዳጅ አንድ ሌትር የሚሸጥበት ዋጋ ከነሱ በግማሽ እንደዚህ ያነሰበት ሁኔታ ነው ያለው እና ያ ነገር ምን አስከትሏል? መንግስት እንግዲህ በከፍተኛ የውጭ ምንዛሬ ገዝቶ ያስገባው ነዳጅ በህገወጥ መልኩ መልሶ እነዚህ ሀገሮች ጋር እየሄደ እንዲሸጥ፣ ምክንያቱም የተሻለ ዋጋ ስለሚያወጣ ማለት ነው እና ከዚህ በፊት የነበረውን በህገወጥ መልኩ ወደ ውጭ ወጣ የነበረውን ነዳጅ ይቀንሳል ማለት ነው።
እንደዛም ሆኖ በጭማሪው የታችኛው የህብረተሰብ ክፍል እንዳይጎዳ መንግስት ጥረት እያደረገ ስለመሆኑ ያክላሉ።
ተጽዕኖዎች ዝቅተኛ ኢንከም ያላቸውን አካላት እንዳይጎዳ መንግስት እየወሰዳቸው ያሉ ሜጀሮች አሉ። ለምሳሌ በአንድ ጊዜ አይደለም ታሪፉ የጨመረው፣ በሂደት ነው። ቀስ በቀስ ነው እንግዲህ ኦልሞስት ከአንድ ወስዷል ይመስለኛል። ይሄ ጭማሪ ሲደረግ ምናልባት ከ100% በላይ ነው ጭማሪው፣ ግን አመት በላይ ወስዷል። ሁሉም ሴክተር ላይ አልጨመረም። በተለይ ይሄ በአገልግሎት የሚሰጡ ባሶች፣ ታክሲዎች እና ሌሎች ላይ አሁንም ድረስ የድጎሞ ተጠቃሚ ናቸው ማለት ነው። ስለዚህ የትራንስፖርት ዋጋው ከዚህ የበለጠ ተቀጣጥሎ ምናልባት የዋጋ ንረትን እንዳያስከትል የሆነበት ሁኔታ ነው ያለው ማለት ነው።
የራይድ ታክሲ አሽከርካሪው አቶ ሙላት ደምሴ ግን የነዳጅ ድጎማው ለተወሰኑ የትራንስፖርት አገልግሎት ሰጪዎች ብቻ ስለሚደረግ ህብረተሰቡ ከእንግልት አልዳነም ይላሉ።
ራይድ የምንሰራ ሰዎች ህዝብን እንደማገልገላችን ድጎማ የለንም። ይሄ ደግሞ ለእኛ ድጋፍ ባለመደረጉ ትራንስፖርት ተጠቃሚው በጣም እየቀነሰብን ነው። ለምን? ህዝቡ ከአቅሙ በላይ እየሆነ ስለሆነ ከህዝቡ ጋር ነው አብረን የምንሰራው። ህዝቡ እኛ ጋር መጥቶ ካልተጠቀመ ዋጋ መጨመሩ ምንም ትርጉም የለውም። አንድ ታክሲ አሁን እስቲ ከመጣ ጀምሮ የምታየው ታክሲ የለም፣ ህዝቡ ግን ቆሞ ነው የሚለው። ይሄ መቀረፍ አለበት።
ሶስት ልጆቻቸውን ለብቻቸው እንደሚያሳድጉና በከባድ የኑሮ ጫና ውስጥ እንደሚኖሩ የገለጹት ሌላኛዋ አስተያየት ሰጪ ወይዘሮ የሺዋሴ የነዳጅ ዋጋ ጭማሪው የትራንስፖርት ወጪን እንደሚያንረው ይናገራሉ።
ታር ነው ሸጨ ሶስት ልጅ የሚያሳድግ እኛ ኑሮ እንጃ። እኔ የሚቀበለኝ ነገር ባገኝ እንኳ ልጆችን ሰጥቼ ብሰደድ ራሱ ነፍሴ ነው። ታክሲ ላይ እንኳ ስትሳፈር ራሱ ነዳጅ ጨምረዋል ብለው በስበቡ በበለጠ ነው የሚችሉት። መልስ እኮ አይሰጡንም ራሱ እነሱ። በእነሱም አይፈረድም፣ መንግስት ነው ማስተካከል ያለበት።
የነዳጅ ዋጋ ጭማሪው በኑሮ ላይ የሚያስከትለው ጫና በቀላሉ ሊታይ እንደማይገባው የሚያስገነዝቡት ዶክተር አደም ጫናውን ለመቆጣጠር ያስችላሉ ያሏቸውን የመፍትሄ ሀሳቦች ሰንዝረዋል።
አሁን መንግስት እየወሰደ ያለው በተለይ ፐብሊክ ትራንስፖርት ተሽከርካሪዎች ላይ ሰብሲዲው እንግዲህ ይቆያል፣ እስከ 5 ዓመት ይቆያል የሚል ነው ያለው። 1 ዓመት አልቋል፣ 4 ዓመት ይቀረዋል። ይህንን ነገር ያው መቀጠል ያስፈልጋል። የዋጋ ጭማሪ ሲደረግ እንግዲህ ይሄ ጉዳቱን እና ጥቅሙን ማመዛዘን ያስፈልጋል። ለምሳሌ ሲጨምር ኢንፍሌሽን ላይ ያለው ኢፌክት ምንድን ነው በአንድ በኩል፣ በሌላ በኩል ደግሞ ለመንግስት ፊስካል ስፔስ በመስጠት የውጭ ሀገር ምንዛሪያችንን ክምችት በማስጠበቅ ጥቅሞቹን እና ጉዳቶችን ማመዛዘን ይፈልጋል። በረዥም ጊዜ ግን ከነዳጅ ተላቀን ሌሎች ኦልተርኔቲቭ የሆኑ የኢነርጂ አማራጮች ላይ ማተኮር ይኖርብናል።
የሰሞኑን የነዳጅ ዋጋ ጭማሪ ተከትሎ በትራንስፖርት ዋጋ ላይ ማሻሻያ ይደረግ እንደሆነ የንግድና ቀጣናዊ ትስስር ሚኒስቴር የገለጸው ነገር የለም። በጉዳዩም ላይ ከሚኒስቴር መስሪያ ቤቱ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ዩናይትድ ስቴትስ ይመልሰናል። በኒውዮርክ ከተማ ወደ 60,000 የሚደርሱ ጥገኝነት ጥያቄዎች ይገኛሉ። ጥያቄያቸው ተቀባይነት እስኪያገኝ ምርጫ ያጡት አንዳንዶቹ ጎዳና ላይ እያደሩ ይገኛሉ። ከሀገሬው ነዋሪዎችም የጥገኝነት ጥያቄዎችን በዚያ መገኘት የማይፈልጉ አሉ። የኒቫ ሽኒቫን ዘገባ ኤደን ገረመው እንደሚከተለው አጠናቅረዋለች።
የአርበኛ ዝማሪዎች ህትመቶችና ምልክቶች በኒውዮርክ ስታተን ደሴት ላይ ይሰማሉ። የስታተን ደሴት ነዋሪዎች ከጥቂት ዓመታት በፊት የተከፈተው የስደተኞች መጠለያ ጣቢያ እንዲዘጋ እየጠየቁ ነው። ጃኒን ቴራኖቫ የደሴቱ ነዋሪ ናቸው።
ህጋዊ በሆነ መንገድ ከመጡ እንቀበላቸዋለን፣ በህገ ወጥ መንገድ ከመጡ ደግሞ አንቀበላቸውም። እነዚህ ሰዎች ማንነታቸው አልተጣራም፣ ስለዚህ ከመካከላቸው ማን እንዳለ አናውቅም።
ይሁን እንጂ በዚህ መጠለያ ውስጥ የሚገኙት ሁሉም ስደተኞች በህጋዊ መንገድ የመጡ ጉዳያቸው በመታየት ላይ ያለ ፎቶግራፋቸውና የጣት አሻራቸው በስደተኞችና በጉምሩክ ባለስልጣን ስር የሚገኝ ጥገኝነት ጥያቄዎች ናቸው። በመላው ኒውዮርክ የሚገኙ አሮጌ ጂምናዚየሞችና የአውሮፕላን ማሳደሪያዎች የስደተኞች መጠለያ ጣቢያ ከሆኑ ቆየት ብለዋል። ከተማዋ ከፍተኛ ቁጥር ባላቸው ስደተኞችም ተጨናንቃለች። በመሀል ማንሃተን የሚገኘውና ወደ ስደተኞች ማረፊያነት በተቀየረው ሩዝቬልት ሆቴል ሜጃ ጥግ ላይ ስደተኞች ይተኛሉ። ከተማዋ የቴክሳስ ሀገረ ገዥ ግሬግ አበት በሜክሲኮ ድንበር በኩል አልፈው የሚገቡ ስደተኞችን አልቀበልም በማለታቸው የተነሳ ሁሉንም ስደተኛ በተጨናነቀ ሁኔታ በመቀበል ላይ ትገኛለች። አንደኛው ተቃውሞ ታዲያ የፌዴራል መንግስት ቀውሱን ሊያግዝ ይገባል በሚሉት በከንቲባ ኤሪክ አዳምስ መኖሪያ ቤት ፊት ለፊት ነው የተደረገው። ከንቲባ ኤሪክ አዳምስ
I have heard it directly from all the asylum seekers I've spoken with.
ካነጋገርኳቸው ጥገኝነት ጠያቂዎች በሙሉ በቀጥታ ሰምቻለሁ። ስራ መስራት ይሻሉ። ሰዎች ስራ እንዳይሰሩ ከመከልከል የበለጠ ጸረ አሜሪካዊነት የለም።
ተቃዋሚዎቹ ስደተኞቹ ወደ መጠለያነት ከተቀየረው ትምርት ቤት ለቀው እስኪወጡ ድረስ መቃወማቸውን እንደሚቀጥሉ አስተውቋል። ነገር ግን እስካሁን ድረስ እየጨመረ የመጣውን ስደተኞች ቁጥር በተመለከተ ከከተማው ባለስልጣናት በይፋ የተሰማው ሳኔ የለም። ለኒና ቪሽኔቫን ዘገባ ኤደን ገረመው።
እድንና አመሰግናለሁ። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው። ቀጥለን ደግሞ ወደ አፍሪካ ቻድ እናቀናለን። የሱዳንን ጦርነት ተከትሎ 1 ሚሊዮን የሚደርሱ ዜጎች ሀገራቸውን ለቀው እንደወጡ የተባበሩት መንግስታት ድርጅት አስታውቋል። ይህ በጦርነቱ ምክንያት እንደተፈናቀሉ ከሚገመተው ቁጥር ብልጫ ማሳየቱንም ተመልክቷል። እንደ ቻድና ደቡብ ሱዳን ያሉ ጎረቤት ሀገራት ስደተኞችን በመልካም ቢቀበሉም ግብጽና ኤርትራ ግን ይገፋቸዋል ሲል የቪኦኤው ሄነሪ ዊልኪንስ ያጠናቀረውን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
ባለፉት ወራት ውስጥ ደቡብ ሱዳን በመቶ ሺህ የሚቆጠሩና አብዛኞቹም ከዚህ በፊት ሀገሪቱን ጥለው የወጡ ተፈናቃዮችን ተቀብላለች። ሬንክ በተባለውና በድንበር ላይ በሚገኝ ከተማ በኩል በማለፍ ነው ወደ ደቡብ ሱዳን የሚገቡት። ያናር ሊሩዋ ከነዚህ አንዷ ነች። ምንም ነገር ሳትይዝ እንደወጣች ትናገራለች።
ምንም ሳልይዝ ነው የወጣሁት። ከቤቴ ምንም ይዤ መውጣት አልቻልኩም ነበር። በጊዜው መጠለያ ነበር የምንኖረው። እናም ቦምቡ መጠለያችን ላይ መውደቅ ሲጀምር ጥለን ወጣን።
በየሳምንቱ በመቶ የሚቆጠሩ ተፈናቃዮች ደቡብ ሱዳን በሚደርሱበት ወቅት በሰሜን የሱዳን ጎረቤት የሆነችው ግብጽ ስደተኞቹ ወደ አገሯ እንዳይገቡ ከልክላለች። መጀመሪያ ላይ ሩብ ሚሊዮን የሚሆኑትን ድንበሩን አልፈው እንዲገቡ ፈቅዳ ነበር። ሰኔ ላይ በወጣው አዲስ ደንብ መሰረት ግን ሱዳናውያን ወደ ግብጽ ለመግባት ቪዛ ማግኘት እንዳለባቸው ያስገድዳል። የመብት ተሟጋች ቡድኖች ድንጋጌው ዓለም አቀፍ ደንብን ይጥሳል ባይ ናቸው። ለረጅም ጊዜ ቪዛ መጠበቃቸው ከአደጋ ለመሸሽ የሚሞክሩትን ለአደጋ ያጋልጣል ባይ ናቸው። አብዱላሂ ሃላኪ ከሪፊውጂ ኢንተርናሽናል
ኢጂፕት ኢስ ኦልሶ ኤክስፒሪየንሲንግ ሲሪየስ ኢኮኖሚክ ክራይሲስ አንድ አስ አ ሪዛልት ኢት ኢዝ ቬሪ ቬሪ ኬርፉል ኢን ነምበር።
ግብጽም ከፍተኛ የኢኮኖሚ ቀውስ ውስጥ ነች። ስለዚህ ወደ አገሯ እንዲገቡ የምትፈቅደው የስደተኞች መጠን ላይ ጥንቃቄ ታደርጋለች። ለዚህም ነው እንደ አሜሪካ ያሉ አገራት ግብጽና የተባበሩት መንግስታት ላይ ግፊት በማድረግ የግብጽ ባለስልጣናትን ሱዳናውያን ወደ አገሪቱ እንዲገቡ እንዲፈቅዱ መጠየቅ አለባቸው። ያ ግን በቂ አይደለም።
ግብጽ ስደተኞችን መቀበል ትችል ዘንድ ለጋስ አገራት ለአገሪቱ የሚሰጡት እርዳታ እንዲጨምሩ አብዱላሂ ጥሪ አድርገዋል። ሌሎቹ ጎረቤቶች ሊቢያና ማዕከላዊ አፍሪካ ሪፐብሊክ የራሳቸው የጸጥታ ችግር ስላለባቸው ወደ እነዚህ ሀገራት ለመሄድ የሚሹት ጥቂት ናቸው። ጦርነትን ለመሸሽ ለሚሞክሩት ወደ ኤርትራ መሄድ የከፋ ምርጫ እንደሆነ ኤርትራ ፎከስ የተሰኘና መሰረቱን በእንግሊዝ ያደረገን የሰብአዊ መብት ቡድን ጠቅሶ ሄንሪ ዊልኪንስ በዘገባው አመልክቷል። የአፍሪቃ ሰሜን ኮሪያ ሲሉ በዓለም ካሉ ፈላጭ ቆራጭና የመገለል ፖሊሲ ከሚያራምዱ መንግስታት ውስጥ እንደ አንዱ የምትቆጠር እንደሆነች ሪፖርቱ አውስቷል። ሀብቴ ሀጎስ የኤርትራ ፎከስ ተወካይ ናቸው።
And indeed, the president has said that the Sudanese people are...
ፕሬዚደንቱ ሱዳናውያኑ ወደ አገሪቱ መግባት ይችላሉ ብለዋል። ያንን ግብዣ የተቀበሉ ስንት ሱዳናውያን እንዳሉ አይታወቅም። ማን ኤርትራ ውስጥ ከለላ ለማግኘት ይፈልጋል?
በኤርትራ ምንም ዓለም አቀፍ የእርዳታ ቡድኖች ባለመኖራቸው ወደ አገሪቱ የገቡ ሱዳናውያን ስደተኞች ስለመኖራቸው አይታወቅም ሲል ሪፖርቱ አክሏል። በቅርቡ ቻድ እንደደረሱት እንደ ቦችራ ሐሰን አብደላ ላሉትና ማምለጥ ለቻሉት ችግሩ ማብቂያ የለውም።
በጃንጃዊዶች በተከፈተ ጥቃት ምክንያት ቤታችንን ጥለን ለመውጣት ተገደናል። እንደምታየው የአሁኑ ሁኔታችን የመፈናቀላችን ውጤት ነው። መታወቂያዬንና ሌላም ሰነድ ሳልይዝ በመውጣቴ አዝኛለሁ።
የመታወቂያ ሰነድ ለሌላቸው በቻድ እንደ ስደተኛ ለመመዝገብ አደጋች ነው። ይህም እርዳታ ማግኘቱን ከባድ ያደርገዋል። ወደ ሌላ ስፍራ ለመሸሽ ያለው አማራጭ ውስን በመሆኑ በሱዳን በሀገር ውስጥ የተፈናቀሉት ሰዎች ቁጥር 4 ሚሊዮን ደርሷል። ከሀገር ከወጡት 4 እጥፍ መሆኑ ነው።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የአርብ ስርጭት ነው እያዳመጣችሁ የምትገኙት። አድማጮቻችን፣ ዝግጅቶቻችን ከመደበኛዎቹ ሞገድ መገናኛዎች በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የመጀመሪያው ምዕራፍ ስርጭታችን ተጠናቆ ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን የደቡብ ምስራቅ እስያ ሀገራትን ቁልፍ ስብሰባ ይመለከታል። የደቡብ ቻይና ባህር ግዛት ይገባኛል ሽኩቻ፣ በማይናማር የቀጠለው ቀውስና በዩክሬን እየተካሄደ ያለው ጦርነት፣ የአሜሪካው ምክትል ፕሬዚደንት ካማላ ሃሪስ በጃካርታ ኢንዶኔዥያ የደቡብ ምስራቅ እስያ ሀገራት ማህበር ስብሰባ ላይ ከሚያነሳቸው ቁልፍ ጉዳዮች መካከል እንደሆኑ ይጠበቃል። የቪኦኤ የዋይት ሀውስ ቢሮ ኃላፊ ፓትሲ ዊድስኮዋራ የላከችውን ዘገባ ስምኝሽ ቆየት አቀርበዋለች።
የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ ባለፈው ዓመት በደቡብ ምስራቅ እስያ በነበሩበት ወቅት የቻይናን ዛቻ ችላ በማለት በፊሊፒንስ በምትገኘው ፓላዋን ደሴት ጎራ ብለዋል። ደሴቲቱ በደቡብ ቻይና ባህር ከምትገኘውና አጨቃጫቂ ከሆነችው ስፓርትሊ ደሴት የምትርቀው 330 ኪሎ ሜትር ብቻ ነው። በሚቀጥለው ሳምንት የደቡብ ምስራቅ እስያ ሀገራት ማህበር አባላት መሪዎችን በጃካርታ ኢንዶኔዥያ የሚያገኙት ምክትል ፕሬዝዳንት ካማላ ሃሪስ እጅግ አስፈላጊ ስለሆነው የባህር መተላለፊያ ጉዳይ አንስተው ይነጋገራሉ ተብሏል። ስፓርትሊ ደሴት በቻይናና ታይዋን እንዲሁም የማህበሩ አባል በሆኑት ቪየትናም፣ ፊሊፒንስ፣ ማሌዥያና ብሩናይ የይገባኛል ጥያቄ የሚቀርብባት ነች። የዋይት ሃውስ ቃል አቀባይ ካሪን ዣንፔር ካማላ ሃሪስ በጉብኝታቸው ስለሚያነሷቸው ነጥቦች ያብራራሉ።
በጃካርታ ምክትል ፕሬዝዳንቷ የደቡብ ቻይና ባህርን ጉዳይ እንደሚያነሱ መጠበቅ ይቻላል። ሌላው ደግሞ ባህሩ ነጻ በሚሆንበት እንዲሁም ውዝግቡ በሰላም በሚቋጭበትና በነጻ በባህሩ ላይ መጓዝን ጨምሮ ለዓለም አቀፍ ሕግ ተገዥነት እንዲኖር በሚሉት ጉዳዮች ላይ ድጋፋቸውን በመስጠት ይናገራሉ።
ቀጥር በ2021 ከተደረገው መፈንቅለ መንግስት ጀምሮ በሺዎች የሚቆጠሩ ሰዎች የተገደሉበትና በሚሊዮኖች የተፈናቀሉበት በሚያንማር ያለው ቀውስ ነው። በማህበሩም ሆነ አሜሪካንን ጨምሮ በዓለም አቀፍ አካላት የተጣለው ማዕቀብ የማህበሩ አባላት ወደ ዲሞክራሲያዊ ስርዓት እንዲመለሱ ማድረግ አልቻለም። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሚያንማር ጉዳይ ላይ የሚያክሉት አለ።
በሚያንማር ወታደራዊ አገዛዙ ሁከቱን አቁሞ የማህበሩን ባለ 5 ነጥብ ስምምነት እንዲተገብር ግፊት አድርገን ወደ ዲሞክራሲያዊ አስተዳደር እንዲመለስ ድጋፍ ማድረግ አለብን።
ሃሪስ በጉብኝታቸው በዩክሬን እየተካሄደ ያለውን ጦርነት እንደሚያወግዙም ይጠበቃል። ማህበሩ ግን በሚያንማርና በደቡብ ቻይና ባህር ጉዳይ ላይ እንዳደረገው ሁሉ ዝምታን መርጧል። ለአካባቢው የጦር መሳሪያ ምንጭ የሆነችውን ሩሲያ ሳያወግዝ የጦርነቱ መፈንዳት እንዳሳሰበው በመግለጽ ብቻ አልፎታል። አንዳንድ የአካባቢው ተንታኞች በስብሰባው የሚገኙት ፕሬዚዳንት ባይደን ሳይሆኑ ምክትል ፕሬዚዳንት ሃሪስ በመሆናቸው ላይ ጥያቄም አላቸው።
ከነዚህ መካከል አንዱ የሆኑት አይዲል ሳይፈ በፓራሃይን ጋን ዓለም አቀፍ ጥናት ማዕከል ተመራማሪ ናቸው።
ምናልባት ኢንዶኔዥያን በጥፊ እንደመምታት ነው። ምክንያቱም ኢንዶኔዥያ ለጉባኤው ያላትን ዋና መርሃ ግብር ከተመለከትን የደቡብ ምስራቅ እስያ ሀገራት ማህበር የኢንዶ ፓስፊክ መድረክ ነው። እናም አሜሪካ የምትገኝበት አይደለም።
በጃካርታ የሚገናኙት መሪዎች ሌላ ቁልፍ ተግዳሮት ላይ ሚነጋገራሉ። የኢንዶኔዥያ መዲና በዚህ ዓለም በዓለም ከፍተኛ የአየር ብክለት ካሳዩ ከተሞች አንዷ ናት። እየጨመረ ያለውን መርዛማ የሆነ ጭስ ያዘለ አየርን ለመቀነስ የሀገሪቱ ባለስልጣናት በመረባረብ ላይ ናቸው።
ከአሜሪካ ድምፅ የአርብ ምሽት ስርጭቶች ቀጥለዋል። በመቀጠል ደግሞ የሩሲያን የጦር ጥንካሬ የሚገመግመው ዘገባ ይቀጥላል። የሩሲያው ፕሬዚደንት ቭላዲሚር ፑቲን የዩክሬን ወረራ ግብ የያዘላቸው አይመስልም። የሀገራቸው ጦር በዓለም ላይ አምስተኛው ትልቁ ወታደራዊ ኃይል ተደርጎ ቢገለጽም ከአንድ ዓመት ተኩል በፊት ዩክሬንን ሲወሩ መጀመሪያ ላይ የተመኙትን ውጤት አላስገኘላቸውም። አኒ ቺኬቪዝካ ስለ ሩሲያ ጦር ጥንካሬ ባለሙያዎችን አነጋግራ ተከታዩን አዘጋጅታለች። ደረጀ ደስታ ያሰማናል።
ሩሲያ ዩክሬንን እንደ አውሮፓ አቆጣጠር የካቲት 2022 ስትወር የሩሲያው ፕሬዚደንት ቭላዲሚር ፑቲን ዋና ከተማይቱ ኪቭን በሶስት ቀናት ውስጥ በቁጥጥር ስር እንደሚያደርጉ ቃል ገብተው ነበር። ክሬምሊን በጦርነቱ 60 ቢሊዮን ዶላር ብታወጣም ከ18 ወራት በኋላ ግን ያ አልሆነም። ይህን የሚሉት መሰረቱን ዋሽንግተን ላይ ካደረገው የአሜሪካ ኢንተርፕራይዝ ተቋም ጌሪ ሽሚት ናቸው።
ሁሉም ክሬምሊን ለጦር ሰራዊቱ የሚመድበውን የገንዘብ መጠን በማየት አስፈላጊው ብቃት ይኖራቸዋል የሚል ነበር አስተያየታቸው።
የአትላንቲክ ካውንስል ስትራቴጂና ደህንነት ባለሙያው ኢያን ብሬዝንስኪ ለአጭር ጊዜ ዘመቻው ተደርጎ የታሰበው የዩክሬን ወረራ አሁን ወደ መከላከያ ፍጥጫ አስገብቷል ብለው ያምናሉ።
አሁን በመከላከሉ ስራ ተጠምደዋል። የሚያሳዝነው ግን መከላከያ ምሽጎችና የፈንጂ ወረዳዎችን የሚያዘጋጁበት ብዙ ጊዜ አግኝተዋል። ይህን ያህል የላቀ ብቃት ያለው ኃይል አይደለም። ያም ሆኖ ግን የሚናቅ አይደለም።
ዛሬ የሩሲያ ጦር ወደ 1 ሚሊዮን የሚጠጉ ወታደሮች አሉት። ሽሚት ብዙ ኃይል ማንቀሳቀስ ቢችሉም በዩክሬን በደረሰው ኪሳራ ትልቁ የሰራዊቱ ክፍል ለውጊያ ዝግጁ አይደለም ይላሉ።
They were once a juggernaut when it came to armored operation.
ቀደም ሲል በብረት ለበስ ጦር ተሽከርካሪዎች ታግዘው በሚያካሄዱት ወታደራዊ ዘመቻ ብርቱ አቅም ያለው ኃይል ነበሩ። አሁን ግን ያ የተቀናጀ ወታደራዊ ብቃት በማይታይበት፣ ለዘመቻው አስፈላጊ አቅርቦት በሌለበት፣ ከቀረው ኃይል ጋር ተቀነባብሮ የሚሰራ የአየር ውጊያ ኃይል በሌለበት ያ አይበገሬነት ደብዛው ጠፍቷል።
ብሬዝንስኪ እንደ አውሮፓ አቆጣጠር በነሐሴ 2008 ጆርጂያ ውስጥ የነበረው ግጭት በሩሲያ ጦር ውስጥ ዲሲፕሊን፣ የመዋቅርና የአዛዥነት ድክመቶች መኖራቸውን አጋልጧል ይላሉ።
And Putin vowed that he was going to change things.
በጣም አሳዛኝ ያፈጻጸም ውጤት ነበር የታየው። እናም ፑቲን ሁኔታዎችን እለውጣለሁ ሲሉ ቃል ገቡ። በዚህም ከ10 እስከ 15 ዓመታት የዘለቀ ጦሩን የማዘመን እቅድ ተያያዙ።
ሞስኮ ኃይሏን ወደ ዘመናዊ ኃይል ይበልጥ የተመጠነ ልዩ አገልግሎት ስልጠናና ግዳጅ ወዳለው የምዕራባውያንን የተዋጊ ብርጌድ የውጊያ ታክቲክ ወደ ቀሰመ ቡድን ማሸጋገር ጀመረች። ይሁን እንጂ ሽሚት ከጥራት ይልቅ ብዛት ያለው ኃይል ማስቀደም እንዲሁም የፖለቲካ መሪዎችን ለማስደሰት ወታደራዊ ብቃትን ማጋነን በማስከተሉ የተባለው ተሐድሶ የተፈለገውን ያህል ውጤታማ አልሆነም ይላሉ።
በመሆኑም አብዛኛው ገንዘብ የሰራዊቱን አቅም ከማሻሻል ይልቅ የጀነራሎችና የተቋራጭ ስራውን የሚሰሩትን ሰዎች ኪስ በማደለብ ያለቀ ነበር።
እንደ አውሮፓ አቆጣጠር ከ2013 እስከ 2016 የኔቶ ከፍተኛ አዛዥ የነበሩት ጦረተኛው የዩናይትድ ስቴትስ አየር ኃይል ጀነራል ፊሊፕ ብሪድሎቭ ዛሬ ሩሲያ በዩክሬን የሰው ኃይል እጥረት ገጥሟታል። የሰራዊቱን ቁጥር ማሻሻልም ቢሆን ብቻውን የማይረዳ ብቻ ሳይሆን ቀላልም አይደለም ይላሉ።
If you think Russia is completely done, I think you're wrong. There is a lot more capability, but
ሩሲያ ሙሉ በሙሉ አውቀቶላታል ብለህ የምታስብ ከሆነ ተሳስተሃል። አሁንም ገና ብዙ አቅሞች አላት። ይሁን እንጂ ፑቲን ኃይሎችን ማንቀሳቀሱን ለመቀጠልና ሊያደርጓቸው የሚገቡ ነገሮችን እውን ለማድረግ ትልቅ የፖለቲካ ድጋፍ ያስፈልጋቸዋል።
ቪኦኤ ያነጋገራቸው ባለሙያዎች የቫግነር ተዋጊዎች በፑቲን ተቀነባበረ ተብሎ በሚታመነው የአውሮፕላን አደጋ ህይወታቸው ስላለፈው አማጺው መሪያቸው ይቭጊኒ ፕሪጎዥን ሞት ምን ምላሽ እንደሚሰጡ ለማየት እየጠበቁ መሆናቸውን ተናግረዋል። ሩሲያ
ደረጀ ደስታን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ በግል አቅማቸው ዓለም አቀፍ ህግጋትን ለማስከበር ጥረት እያደረጉ ስለሚገኙ አንድ ቱርካዊ ነግረናል። በቱርክ ኢስታንቡል ከተማ በጠባቡ የቦስፈረስ የባህር ወሽመጥ በኩል የሚያልፉ መርከቦች አንድ ሰው በፎቶ ካሜራቸው መከታተል ይዘዋል። ነገርየው የጊዜ ማሳለፊያ እንዲሆን በግላቸው የጀመሩት ነው። ታዲያ በክትትላቸው ሩሲያ በወረራ በያዘቻቸው የዩክሬን ወደቦች በኩል የተጣሉባትን ማዕቀቦች ተላልፋ የምትልካቸውን የጭነት መርከቦች ሲመለከቱ መረጃውን በካሜራቸው እያስቀሩም ይሰበስባሉ። ከዚሁ የአንድ ግለሰብ የግል ተነሳሽነት ዓለም አቀፍ ብዙሃን መገናኛዎችና ሩሲያ ማዕቀቦቹን ማክበሯን የሚከታተሉ ሌሎች ድርጅቶች እጅግ ጠቃሚ መረጃዎችን እያገኙ ይገኛሉ። ዶሪያ ጆንሰን ከኢስታንቡል ያጠናቀረችውን ዘገባ ቆንጅታዬ ታሰማናለች።
ዩሪክ ኢሲክ የሚኖሩበት ፎቅ በረንዳቸው ላይ ሆነው በርቀት ካሜራቸውን ደቅነው በኢስታንቡል ቦስፈረስ ሰርጥ በኩል የሚያልፉትን መርከቦች እየተከታተሉ ነው። ከጥቁር ባህር ወደ አውሮፓና ወደ ሌሎችም ገበያዎች ጭነት የያዙ መርከቦች የሚያልፉት በዚያ በኩል ነው። እናም አንድ የሩሲያ የጭነት መርከብ ሲያልፍ አይተው ፎቶ ያነሱታል። ዩሪክ ኢሲክ የመርከቦች እንቅስቃሴውን መከታተል የጀመሩት በትርፍ ጊዜያቸው ነበር። አሁን ግን የአካባቢው ፖለቲካ ተንታኙ ኢሲክ የሩሲያን መርከቦች መከታተልን ስራዬ ብለው በተመስጦ ተያይዘውታል።
I'm interested with Russian foreign policy and watching ships on the Bosphorus
really የሩሲያን የውጭ ፖሊሲ መከታተል ወዳለሁ። በፎስፈረስ ሰርጥ ላይ የሚጓዙት መርከቦች መመልከት ስለ ሩሲያ የውጭ ፖሊሲና ምን ያደረገች እንዲሁም በመጪው ወራት ምን ለማድረግ እንደምታቀድ ፍንጭ ይሰጣል።
የባህር መተላለፊያው እየጠበበ ስለሄደ የሚያልፉትን መርከቦች መከታተል በንጽጽር ቀለል ይላል። ኢሲክ በካሜራቸው የመርከቦቹን ስም ምንጭነት እንደያዙ እና መርከቡ በማን ባንዲራ ስር እንደሚጓዝ ፎቶ አንስተው ይመዘግባሉ። ዩሪክ ኢሲክ የሩሲያን የጭነት መርከቦች እንቅስቃሴ የሚመለከቱ መረጃዎችን በኢንተርኔት መረብ አማካይነት የሚለዋወጡ በጎ ፈቃደኞችና መንግስታዊ ያልሆኑ ድርጅቶችን ካሰባሰበ አንድ ዓለም አቀፍ ጥምረት ጋር ነው የሚሰሩት። መረጃዎቹ ለዓለም አቀፍ የብዙሃን መገናኛዎችና ለሌሎችም ሩሲያ ማዕቀቦቹን ማክበሯን ለሚከታተሉ ተቋማት ትልቅ አስተዋጽኦ ያደርጋሉ። እናም ዩሪክ ኢሲክ መረጃዎቻቸውን ለማጋራት የሚጠቀሙበትን ቦስፈረስ ኦብዘርቨር ዳት ካም የሚባለውን ድረገጻቸውን ብዙዎች በተደጋጋሚ ይጎበኙታል። ለአብነትም ሮይተርስ ለዘገባዎቹ ከሳቸው ድረገጽ የሚያገኛቸውን ፎቶዎች ይጠቀማል። ማዕቀብ ጥሰው የሚንቀሳቀሱ መርከቦች ዓለም አቀፍ ባለስልጣናት የሚጠቀሙባቸውን በእንግሊዝኛ የምህጻር ስም AIS ተብለው የሚጠሩትን የመከታተያ ስርዓቶች ስለሚያጠፏቸው እንደ ዩሩክ ኢሳክ ያሉ ሰዎች የሚያደርጉት ጥረት እጅግ ትልቅ ጠቀሜታ ያለው መሆኑን የሩሲያን የጭነት መርከቦች የሚከታተሉ ድርጅቶች ይመሰክራሉ። ጆርጅ ቮሎሽን የዓለም አቀፍ የፋይናንስ ነክ ወንጀሎች ጉዳይ አዋቂ ናቸው።
እንዲህ አይነቱ የመርከቦች ክትትል በጣም ትልቅ ጠቀሜታ አለው። ምክንያቱም የራዲዮ መልእክት መቀባበያውን ዝቅ በማድረግ መርከቡ ያለው ሌላ ቦታ እንደሆነ ለማስመሰል የሚቻልበት የተለመደ ዘዴ አለ። ስለዚህ እንዲህ ያለው ጥቆማ በጣም ሊጠቅም ይችላል።
እንዲህ ያሉት መረጃዎች ሩሲያ ከዩክሬን የሰረቀቻቸውን እህልና ከሰል በወረራ በያዘቻቸው የዩክሬን የጥቁር ባህር ወደቦች በኩል ማጓጓዟን በማጋለጥ ለተሰራው ስራ የረዳ መሆኑን ቮሎሽን ይናገራሉ። አብዛኛው መረጃ የተገኘው ዩሩክ ኢሲክ ባደረጉት ክትትል ነው። ሞስኮ ማዕቀቦችን ተላልፋለች የሚለውን ውንጀላ ታስተባብላለች። ኢስታንቡል ጠረፏ ላይ ባለው የባህሩ አካባቢ አስተዳደር ላይ ስልጣን አላት። ያ የባህሩ አካባቢ ደግሞ ጭነታቸውን ያራገፉ ብዙ መቶ መርከቦች ቀጣይ አሰማሪ ባለቤት የሚለዋወጡበት ስፍራ ነው። አዋቂዎች ታዲያ የመሆኑ ማዕቀብ በመጣስ በድብቅ የሚሽለኮለኩትን የሩሲያ መርከቦች ለመያዝ የሚደረገውን ጥረት አዳጋች ያደርገዋል። ቱርክ ማዕቀቦቹን የማስከበር ግዴታ የለብኝም አሳሪ ስላልሆነ ማለቷ ደግሞ ሌላው ችግር ነው። ሩሲያ ዩክሬን ላይ ከከፈተችው ወረራ በኋላም በቱርክና በሩሲያ መካከል ያለው የንግድ ግንኙነት ደርቷል።
በዓለም ላይ እንደ ሩሲያ ብዙ ማዕቀብ የተጣለበት ሀገር የለም። ስለዚህም ከሩሲያ ጋር የሚናገድ ማናቸውም አካል እንቅስቃሴው ሊደብቅ ይሞክራል። ምክንያቱም በአንዱ ማዕቀብ አንድ ቀን እንገኝና ጣጣ ይመጣብናል ብለው ስለሚሰጉ ነው።
እንደ አውሮፓውያን የዘመን አቆጣጠር በ2015 ዩሩክ ኢሲክ ከሽምቅ ተዋጊዎች ጋር ውጊያ ላይ ለነበረው ለሶሪያ መንግስት ሩሲያ በመርከብ የጦር መሳሪያዎች ትልክ እንደነበረ ተከታትለው አጋልጠዋል። አሁን ደግሞ በትርፍ ጊዜያቸው በቦስፈረስ ሰርጥ በኩል የሚያልፉትን የሩሲያ መርከቦች በመከታተሉ ስራ ተጠምደዋል። ሩሲያ ባህሪዋን የመቀየር አንዳችም ምልክት እያሳየች ባለመሆኗ ዩሩክ ክትትላቸው ለመጪዎቹ በርካታ ዓመታት ይቀጥላል ብለው እንደሚጠብቁ ገልጸዋል።
ቆንጂትን በእጅጉ አመሰግናለሁ ለቀደመው ዘገባ። ቀጣዩ ዘገባ ደግሞ ለስኳር ህመምተኞች መልካም ዜና ስላዘለው አንድ ግኝት ይነግረናል። በዓለም ላይ በስኳር በሽታ በሚመጣ ቁስል ምክንያት በየ30 ሰከንዱ የአንድ ሰው እግር በቀዶ ሕክምና እንደሚቆረጥ ጥናቶች ያሳያሉ። ይህን አስከፊ ሁኔታ ለመቀየር ታዲያ በካሊፎርኒያ የሚገኙ የዩኒቨርሲቲ ተመራማሪዎች ለየት ያለ የቁስል ልባስ ፕላስተር ሰርተዋል። ልባሱ ቁስሉ በተለያዩ ደረጃዎች ያለበትን ሁኔታ ለጤና ባለሙያዎች መረጃ እንደሚያስተላልፍ እና እንዲሁም ማዳን እንደሚችልም ተነግሯል። የቪኦኤዋ ጁኒያ ዱሎ የላከችውን ዘገባ እንግዶ ወልድ ያቀርብልናል።
በካሊፎርኒያ የቴክኖሎጂ ተቋም ውስጥ የሚገኙ ተመራማሪዎች ስማርት ባንዴጅ ብለው የሰየሙትን የቁስል መሸፈኛ በማበልጸግ ላይ ናቸው። መሸፈኛው ለከባድ ቁስል እንደሚውል በቴክኖሎጂው ተቋም ውስጥ ተመራማሪ የሆኑት ኢሻን ሳኒ ተናግረዋል።
በቁስሉ መሸፈኛው ላይ የተተከሉት የተለያዩ መቆጣጠሪያዎች ቁስሉ ለመዳን በሚያደርገው ጉዞ ወቅት የተለያዩ መረጃዎችን ይሰበስባሉ። በቁስሉ ላይ ምን እየተከናወነ እንደሆነ በሂደት እንረዳለን። ለጤና ሰራተኞችም ስለ ቁስሉ ተገቢውን መረጃ በመስጠት ትክክለኛ ውሳኔ እንዲሰጡ ይረዳል።
በመሸፈኛው ላይ የተገጠሙት ጥቃቅን መሳሪያዎች የቁስሉን ዩሪክ አሲድ፣ የስኳር መጠን፣ አሞኒያ፣ ላክቴት እንዲሁም ፒኤች እና የሙቀት መጠኑን በተጨማሪም ቁስሉ ተዋብሶ እንደሁ ወይም በባክቴሪያ ተበክሎ እንደሁ መረጃ ይሰበስባሉ። ከዚህ በተጨማሪም መሸፈኛው ዝቅተኛ የሆነ የኤሌክትሪክ ንዝረት ወደ ቁስሉ በማስተላለፍ የመዳን ሂደቱን ያፋጥናል። ይህም በአይጦች ላይ ተሞክሮ ውጤታማ እንደሆነ ተመራማሪዎቹ ተናግረዋል። በሰው ላይ የሚደረገው ሙከራ በደቡብ ካሊፎርኒያ ዩኒቨርሲቲ ውስጥ በሚገኘው ኬክ የሕክምና ትምህርት ቤት አማካኝነት እንደሚደረግ ታውቋል። በኮሌጁ የቀዶ ጥገና ፕሮፌሰር የሆኑት ዴቪድ አርምስትሮንግ ቴክኖሎጂው በስኳር ህመም ምክንያት የሚፈጠርን የእግር ቁስል ለማከም ያለውን ጠቀሜታ ያብራራሉ።
በመጪው ትውልድ የእግር መቆረጥ እንዲቀር እየጣርን ነው። የምንጀምረው ቀድሞውንም ቁስሉ እንዳይከሰት በማድረግ ነው። ከተከሰተ ደግሞ ቀለል ያለና ያልተወሳሰበ ቁስል እንዲሆን ማድረግ ነው። አሁን አስደሳችሁ ነገር እነዚህም መረጃ የሚሰበስቡ መሳሪያዎች በቁስል መሸፈኛው ላይ መግጠም ችለናል።
አርምስትሮንግ እንዳሉት ለእነዚህ ትናንሽ ቁስል መሸፈኛዎች ኃይል የሚሰጠው ባትሪ መጠኑ ትንሽ መሆን እንዲሁም ከፀሐይ ወይም ታካሚው በሚያደርገው የሰውነት እንቅስቃሴ አማካይነት ከሚገኝ ኃይል መሸፈኛው እንዲሰራ መቻሉ ተግባራዊነቱን አስተማማኝ ያደርገዋል።
አድማጮቻችን ለምሽቱ ያዝንላችሁ ዝግጅቶች እየተገባደዱ ነው። ከመሰነባበታችን በፊት ዛሬ የቀረቡትን ዝግጅቶች እንዲሁም ደግሞ ሌሎች አዳዲስ መረጃዎችን ለማግኘት የምትሹ ብትኖሩ amharic.voanews.com መጎብኘት አትዘንጉ። ከዛ በተጨማሪ ደግሞ በቪኦኤ አምሃሪክ የፌስቡክ ገጻችን ላይም ዕለታዊ ዘገባዎችን እናቀርባለን፣ የተለያዩ መረጃዎችን እናጋራለን። 2022059942 የዋትሳፕ መስመራችንን ተጠቅማችሁ ማናቸውንም አስተያየቶች እንድሰጡ እንጋብዛለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ኤልያስ አስማረ በጥንቅሩ አብረን ቆይተዋል። ዋና አዘጋጅ ጽዮን ግርማ ነበረች። መልካም ምሽት ይሁንላችሁ። መልካም የሳምንት ማገባደጃ።